የምስራች ድምጽ ነው።
ተስፋ ለሴቶች ይህ በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች ሰላም ጤና ይስጥልኝ የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምን አመሽታችኋል። የጌታ ጸጋና ሰላም ይብዛላችሁ ያለን የዛሬውን ፕሮግራማችንን እንጀምራለን። የዛሬው ፕሮግራማችን ትኩረት ልጆች ከውድቀታቸው መማር እንዲችሉ ማበረታታት ላይ ነው። እንዲሁም ከዘፍጥረት ምዕራፍ 1 እስከ 3 ያዳምና የሔዋንን ታሪክ እናያለን። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና በቴክኒኩ ገበየው ኑሪሳ እስከ ፍጻሜ ከእናንተ ጋር ነን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። ያውና ጻድቅ ሆንክ ዘላለም አምላክ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግናለን። ይህችን የ30 ደቂቃ ቆይታችንን እንድትባርክልን እንድታስተምረን እንድትመክረን እንድትገስጸን በጌታ በኢየሱስ ስም እንጸልያለን። ስለ ሁሉ እናመሰግናለን። ክብር ለስም ይሁን በኢየሱስ ስም አሜን።
እግዚአብሔር አለልኝ በቃ እሱ ይበቃኛል በቃ እግዚአብሔር አለልኝ በቃ እሱ ይበቃኛል በቃ እግዚአብሔር ሚባል ሌላ 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 ለወይ ከኔ አምላክ ሚሻል ሌላ 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 ለወይ እግዚአብሔር ሚባል ሌላ 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 ለወይ ከኔ አምላክ ሚሻል ሌላ 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 ለሌላ ሌላ ለወይ
ልጆች በትምህርት ቤት ሆነ በቤት አንዳንድ ስራዎችን ሲሰሩ አልሳካ ሲላቸው እኔ በቃ ይሄንን ማድረግ አልችልም ደካማ ነኝ እኔ ከሌሎች ልጆች እለያለሁ አልችልም የሚል ስሜት ይስማቸዋል። አንዳንድ ጊዜ ይሄንን ስሜታቸውን አውጥተው ለኛ ለእናታቸው ሊነግሩን ይችላሉ ወይም ከሁኔታቸው ልንረዳ እንችል ይሆናል። ታዲያ በእንደዚህ አይነቱ ጊዜ እኛ እናቶች ምን ማድረግ አለብን? በዛሬው ፕሮግራማችን ምላሽ እናገኝለታለን። አብረን እንቆይ። ውድ እህቴ ሆይ እስኪ ወደ ኋላ ዞር በይና የራስሽን አስተዳደግ አስቢ። ልጅ እያለሽ በቤት ውስጥ ሰፈር ውስጥ ወይም የተማርሽ ከሆነ ትምህርት ቤት የሚያቅትሽ ነገር ነበር? ለታደርጊው እየፈለግሽ ያልተሳካልሽ ነገር ምን ነበር? እኔ አስተውሳለሁ የማይሆንልኝ ነገር በትምህርት ቤት የምንሰራው ስፖርት ነበር። ሁልጊዜ ስፖርት ያለን ቀን ይጨንቀኝ ነበር። ትጥቅ ማሟላቱ፣ ሱሪ ለብሶ ወደ ሜዳ መውጣቱ፣ መሮጡ፣ መዝለሉ ሌላም አይመቸኝም ነበር። ስለዚህም ለዚያ ክፍለ ጊዜ ያለኝን ጥላቻ በቃላት መግለጽ አልችልም። እንደውም ልክ ጨርሳችኋል ስንባል የሚሰማኝ የእፎይታ ድምጽ እስካሁን አረሳውም። እያደገን ስንሄድም ስህተት ስንሰራ ወይም ስንወድቅ የሚሰማን ስሜት አለ። በተለይ ህፃናት ሆነን ይያለን ነገሮችን ሁሉ በትክክል የመስራት ፍላጎታችን ከፍተኛ ነው። እያደግን ስንሄድ ግን በህይወት ውስጥ ውድቀት ወይም መሳሳት ያለ ነገር መሆኑን እየተማርን እንመጣለን። አዳዲስ ነገሮችን ስንማር በተደጋጋሚ እንሳሳታለን። ማንኛውም ሰው መጀመሪያ ሲጀምር ይሳሳታል። ፍጹም ሁሌም ትክክል የሆነ ሰው የለም። ሁላችንም ነገሮችን እንዴት ማከናወን እንዳለብን እንማራለን። በተሳሳትን ቁጥር አዳዲስ ነገሮችን እየተማርን እንሄዳለን። ሁላችንም በዚህ የህይወት ቀመር ውስጥ እናልፋለን። አይምሮአችንና ሰውነታችን ተቀናጅተው ለመስራት በሚያደርጉት ጥረት ውስጥ ስህተቶች ይፈጠራሉ። ይሁን እንጂ ወደ ትክክለኛ አቅጣጫ መሄጃ መንገዱም ያው ነው። አስተውሳለሁ፣ ታዳጊ ወጣት ያለው እናቴ ጥልፍና ሹራብ እንዴት እንደሚሰራ ታስተምረኝ ነበር። ከፊት ለፊቷ አስቀምጣኝ አቡጀዴ ጨርቁን አዘጋጅታ መርፌና ክር ሰጠችኝ። ከዚያ መርፌ ውስጥ ክር እንዴት እንደማስገባ ነበር የመጀመሪያ ትምርቷ። እርሷ እንደምታደርገው ለማድረግ ብዙ ሞከርኩ። እጆቼ እየተንቀጠቀጡ ያንን ማድረግ አልቻልኩም። ተናደድኩና በቃኔ አልችልም ብዬ እጄን አጣጥፌ ቁጭ አልኩ። እናቴ ግን ተስፋ ሳትቆርጥ በትዕግስት እንደገና ደጋግማ አሳየችኝ። ደጋግሜም እንድሞክር አበረታታችኝ። እንደምንም ተሳክቶልኝ የመጀመሪያ የጠለፍኩት ጥልፍ በጣም የሚያስቅና ዝብርቅርቅ ያለ ቀለም ያለው ነበር። እናቴ ግን ያን ስታየው ዋው፣ በጣም ደስ ይላል፣ ያምራል እያለች አደነቀችው። በእርግጥ በጣም ጥሩ እንዳልሆነ ገብቶኛል። ቢሆንም ግን ልሰራው በመቻሌ ብቻ በጣም ደስ አለኝ። አየሽ ውድ እህቴ ሆይ፣ ተስፋ ቆርጬ እንዳላቆም ደጋግሜ እንድሞክር ያደረገችኝ እናቴ ናት። እርሷ በማስተማሩ ብትረዳኝም የእኔ ደጋግሞ መሞከር ግን የግድ ያስፈልግ ነበር። ያለዚያ መማር ወይም መልመድ አልችልም። ጥልፍ መጥለፍ ወይም ሹራብ መስራት መለማመድ ረጅም ጊዜ ይፈልጋል። ነገር ግን የመጀመሪያው ያኔ እናቴ ያስተማረችኝ መሰረታዊና ወሳኝ ነው። በጊዜ ሂደት የተሻለ ልምድ እያካበትኩ መጥቻለሁ። አሁን ያንን መስራት በጣም ያስደስተኛል። ለቤቴ ለጓደኞቼም የተለያዩ ጥልፎችንና ሹራቦችን እሰራለሁ። እናቴ ያስተማረችኝ ትልቁ ነገር ውድቀት ማለት ስንሳሳት ደግመን አለመሞከር መሆኑን ነው። ስኬታማነት ማለት ምን ያህል ጊዜ ወደቅን ወይም ተሳሳትን የሚለው ሳይሆን ምን ያህል ጊዜ ከውድቀት ተነስተን ሞከርን የሚለው ነው። እስኪ በሚቀጥለው ዝማሬ ቆይታ እናድርግና ስለ ስኬት ጥቂት ነገሮችን አብረን እናያለን። እያዳመጣችሁት ያላችሁት ተስፋ ለሴቶችን ነው። በዛሬው ፕሮግራማችን ስለ ውድቀት ወይም ስህተት እያወራን ነው። የውድቀት ተቃራኒው ስኬት ነው። ውድ እህቴ ሆይ፣ ስለ ውድቀትና ስለ ስኬት ስናወራ ወደ አይምሮሽ ምን እንደሚመጣ አላውቅም፣ ግን አንድ ነገር አስባለሁ። በሐሳብሽ ከዚህ በፊት ስለ ወደቅሽበት ወይም ስለ ተሳሳትሽበት አጋጣሚ ወይም ስኬታማ ስለሆንሽበት ሁኔታ ታስቢያለሽ። ስለዚህ ስኬት ምንድን ነው? ስኬትን በተለያየ መልኩ ልናየው እንችላለን። ውድ እህቴ ሆይ፣ በሕይወትሽ ውጤታማ ለመሆን ዋነኛው ነገር ምንድን ነው ብለሽ ታስቢያለሽ? ትልቁ ውጤታማነት ወይም ስኬታማነት ሙሉ ሰው የመሆን ስኬታማነት ነው። የተሻለች ሴት የመሆን ምስጢር ነው። በሕይወታችን የምንጋፈጣቸው ችግሮች ብዙ ናቸው። በዚያ ውስጥ ስናልፍ ነው ትክክለኛው ማንነታችንን የምናውቀው። ህይወት ከባድ ሲሆንብን መሞከራችንን እንቀጥላለን ወይስ ተስፋ እንቆርጣለን? ለሁላችንም እኔ ማን ነኝ የሚለው ምን መስራት ይችላልው ከሚለው ላቅ ያለ ነው። በመናጠራቀመው የገንዘብ ብዛት፣ በፈተና በመናገኘው ውጤት፣ በፍጥነታችን አለያም በመናተርፈው ትርፍ ብዛት ራሳችንንም ሆነ ሌሎችን መገመት የለብንም። ከዚያ ይልቅ ምን ያህል ጠንክሬ አጠናለሁ? ምን ያክል ደጋግሜ እሞክራለሁ? ጠንካራ ሰራተኛ ነኝ ወይ የሚለው ላይ ብናተኩር የተሻለ ነው። እንግዲህ ይኸው ሐሳብ ደግሞ በሚያድጉ ልጆቻችን ላይም ተመሳሳይ ሐቅ አለው። ልጆቻችን እኛም ስተት እንደምንሰራ ውድቀት እንዳጋጠመን እንዲያውቁ ማድረግ አለብን። እነርሱም ሲያድጉም ውድቀትም ሆነ ስኬት እንደሚያጋጥማቸው ያውቃሉ። አሁንም ሲወድቁ ወይም ሲሳሳቱ እንደምንቀበላቸውና እንደምንወዳቸው ሊረዱ ይገባል። ካደጉም በኋላ በሚገጥማቸው የትኛውም የህይወት ውጣ ውረድ ውስጥ ውድቀትም ስኬትም መኖሩን ይረዳሉ። እኛ ግን ልንረዳቸው የሚገባው በወደቁ ጊዜ ደግመው መሞከር እንደሚችሉ ነው። ደጋግመው እንዲሞክሩ መንገር አለብን። ከዚያም ውድቀታቸውን ወደ ስኬት መቀየር ይችላሉ። ይህንን እየተረዱ ያደጉ ልጆች ሲያድጉም ግንኙነታቸውን ጠንቅቀው የሚያውቁ አዋቂዎችና ከስተታቸው ለመማር ዝግጁ የሆኑ ሰዎች ይሆናሉ። ካደጉም በኋላ ውድቀት ሲያጋጥማቸው ደግመው መሞከር እንደሚችሉ ያውቃሉ። ተስፋ አይቆርጡም። ሌላ ስኬት የሚያገኙበትን መንገድ ፈልገው ደጋግመው ይሞክሩና ወደ ስኬት ይሄዳሉ። በልጅነታቸው ነገሮች ሁሉ ስኬት ከሆነላቸው ውድቀት አጋጥሟቸው ደግሞ ሳይሞክሩ ካለፉ ሲያድጉ ህይወት ከባድ ስለሆነ ውድቀት ሲያጋጥማቸው በቀላሉ ወደ ተስፋ መቁረጥ ይመጣሉ። የእያንዳንዳችን ፍላጎት ሲጠናና ችሎታችን ሲመዘን በአንዳንድ ነገሮች በጣም ጎበዝ ነን፣ በአንዳንድ ነገሮች ደግሞ ጎበዝ አይደለንም። ድካም ይታይብናል። ለምሳሌ አንዳንዶቻችን አይምሮአችንን ማሰራት ላይ በጣም ጎበዝ እንሆንና እጆቻችንን ማሰራት ላይ እንብዛም እንሆናለን። ይህ ማለት በኮሌጅ ወይም በዩኒቨርሲቲ በጣም ጥሩ ውጤት ይኖረንና ቤት ውስጥ የተሰበረን ጠረጴዛ እንኳ መጠገን ላንችል እንችላለን። ጠረጴዛ መጠገኑ ላይ ሌላ በዚህ የተሻለ ችሎታ ያለው ቢሰራው ይመረጣል። ይህ ማለት ሁሉም ችሎታ እጅግ አስፈላጊ መሆኑን ነው የሚያሳየው። ስለዚህ ልጆቻችን የተሻለ ሰው ሆነው እንዲወጡ ደጋግመው መሞከር እንዳለባቸው ልንነግራቸው ልናበረታታቸው ያስፈልጋል። ከስህተታቸው እንዲማሩ ልንፈቅድላቸውም ይገባል። በተከታዩ የመሸጋገሪያ ሙዚቃ ቆይታ አድርገን እንመለስ። እያዳመጣችሁ ያላችሁት ተስፋ ለሴቶችን ነው። ውድ እህቴ ሆይ እግዚአብሔር አንቺን ተጠቅሞ ታላላቅ ነገሮችን እንደሚያደርግ ታምኛለሽ? ሌሎች ሰዎችን ባንቺ እንደሚረዳስ? ፍቅሩን ባንቺ በኩል ለሌሎች እንደሚገልጽስ ትረጃለሽ? ባንቺ ለየት ያለ አሰራሩን እንደሚገልጽስ ይገባሻል? ምናልባት ይህንን አላውቅም ትይ ይሆናል። እኔን እንዴት? ምክንያቱም እኔ እንዲህና እንዲያ ነኝ ብለሽ ምክንያት ትዘረዝሪ ይሆናል። እስኪ ማዳመጥሽን ቀጥይ። በመጽሐፍ ቅዱስ ውስጥ ታሪካቸው የተጻፉ ሰዎችም ፍጹም ከኃጢአት የነጹ አልነበሩም። የእግዚአብሔር ቃል የሆነው መጽሐፍ ቅዱስ የተለያዩ ሰዎችን ታሪክ ይዟል። ይህ የሰዎች ታሪክ ደግሞ ድካማቸውን፣ ኃጢአታቸውን፣ ያጋጠማቸውን ችግሮች ያትታል። ይሁን እንጂ እግዚአብሔር በእነዚህ ሰዎች ጥሩ ጥሩ ነገሮችን ለመስራት ተጠቅሞባቸዋል። ውድ እህቴ ሆይ በዘጸአት መጽሐፍ ላይ አንድ ጥሩ ታሪክ አለ። በአንዲት ንግሥት የተወሰደን አንድ የጉዲፈቻ ሕፃን ላይ ያተኩራል። እኔ ልነግርሽ ያሰብኩት ስለ ሕፃኑ እናት ነው። እስኪ ዘጸአት ምዕራፍ 1 ቁጥር 8 እስከ 22 አብረን እናንብብ። በግብጽም ዮሴፍን ያላወቀ አዲስ ንጉስ ተነሳ። እርሱም ህዝቡን እነሆ የእስራኤል ልጆች ህዝብ ከኛ ይልቅ በስተዋል በርተተውማል እንዳይበዙ ሰልፍን በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሪቱም እንዳይወጡ ኑንጠበባቸው አለ። በብርቱ ስራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፊቶምንና ራምሴን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤልም ልጆች የተነሳ ተጸይፈዋቸው ነበር። ግብጻውያንም የእስራኤልን ልጆች በመከራ ገዟቸው። በጽኑ ስራ፣ በጭቃ በጡብም በርሻም ስራ ሁሉ በሚያሰሯቸው ስራ ሁሉ ህይወታቸውን ያስመርሯቸው ነበር። የግብጽም ንጉስ አንዲቱ ሲፓራ ሁለተኛይቱም ፎሃ የሚባሉትን የዕብራውያንን አዋላጆች እንዲህ ብሎ ተናገረ። እናንተ የዕብራውያንን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በህይወት ትኑር። አዋላጆች ግን እግዚአብሔርን ፈሩ። የግብጽ ንጉስም እንዳዘዛቸው አላደረጉም፣ ወንዶቹን ሕፃናትንም አዳኗቸው። የግብጽም ንጉስ አዋላጆችን ጠርቶ ለምን እንዲህ አደረጋችሁ? ወንዶቹን ሕፃናትስ ለምን አዳናችሁ? አላቸው። አዋላጆችም ፈርዖንን የዕብራውያን ሴቶች እንደ ግብጽ ሴቶች ስላልሆኑ እነርሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርም ለአዋላጆች መልካም አደረገላቸው። ሕዝቡም በዛ፣ እጅግም ጸና። እንዲህም ሆነ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ፈርዖንም የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴትን ልጅ ሁሉ ግን በሕይወት አድኗት ብሎ ሕዝቡን ሁሉ አዘዘ ይላል። አየሽ፣ ይህች እናት በዚህ ሁኔታ ውስጥ ነው ልጇን የወለደችው። ግብጻውያን እጅግ እያስጨነቋቸው ባሉበት ሕግ ወጥቶ ወንድ ልጅ ሁሉ በሚገደልበት ወቅት ማለት ነው። ወንድ ልጅ የወለደችው በዚህ ጊዜ ነው። እስኪ ወደ ታሪኩ እንመለስ። ዘጸአት ምዕራፍ 2 ከቁጥር 1 እስከ 10። ከሌዊ ወገንም አንድ ሰው ሄዶ የሌዊን ልጅ አገባ። ሴቲቱም ጸነሰች፣ ወንድ ልጅም ወለደች። መልካምም እንደሆነ ባየች ጊዜ 3 ወር ሸሸገችው። ደግሞም ልትሸሽገው ባልቻለች ጊዜ የደንገል ሳጥን ለእርሱ ወስዳ ዝፍትና ቅጥራን ለቀለቀችው። ሕፃኑንም አኖረችበት፣ በወንዝም ዳር ባለ በቀጤማ ውስጥ አስቀመጠችው። እህቱም የሚደረግበትን ታውቅ ዘንድ በሩቅ ቆማ ትጎበኘው ነበር። የፈርዖንም ልጅ ልትታጠብ ወደ ወንዝ ወረደች፣ ደንገጡሮቿም በወንዝ ዳር ይሄዱ ነበር። ሳጥኑንም በቀጤማ ውስጥ አየች፣ ደንገጥሯንም ልካ አስመጣችው። በከፈተችውም ጊዜ ሕፃኑን አየች፣ እነሆም ሕፃኑ ያለቅስ ነበር። አዘነችለትም፣ ይህን ከዕብራውያን ልጆች አንድ ነው አለች። እህቱም ለፈርዖን ልጅ ሕፃኑን ታጠባልሽ ዘንድ ሄጄ የምታጠባ ሴት ከዕብራውያን ሴቶች ልጥራልሽን? አለቻት። የፈርዖንም ልጅ ሂጂ አለቻት። ብላቴናይቱም ሄዳ የሕፃኑን እናት ጠራች። የፈርዖንም ልጅ ይህን ሕፃን ወስደሽ አጥቢልኝ፣ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው፣ ሕፃኑም አደገ። ወደ ፈርዖንም ልጅ ዘንድ አመጣችው፣ ለእርሷም ልጅ ሆነላት። እኔ ከውሃ አውጥቼዋለሁና ስትልም ስሙን ሙሴ ብላ ጠራችው። አየሽ፣ ጥበበኛ የሆነች እናት ልጇን የማይሞትበት ስፍራ እንዲገባ ያደረገችውን ጥረት። እህቱ ማርያምም የተጫወተችው ሚና ቀላል አይደለም። እናት ልጇን አታ መልሳ ስታገኘውና ስታጠባው ምን አይነት ደስታ ሊሰማት እንደሚችል መገመት ትችያለሽ። ታዲያ ወደ ንግሥቲቱ እስክትመልሰው ድረስ መገበችው፣ ተንከባከበችው። ከዚያም ወደ ንግሥቲቱ አመጣችው። የፈርዖን ልጅ ሕፃኑን እንዳየችው የወጣውን ሕግ ስለምታውቅ ያንዷ እስራኤላዊት ልጅ መሆኑን በእርግጠኝነት ታውቃለች። መገደል እንደሚገባውም ታውቃለች። ነገር ግን እንዳይሞት በሕይወት እንዲኖር ፈለገች። ይህን ያደረገው እግዚአብሔር ነው፣ ምክንያቱም እግዚአብሔር ሙሴን ለልዩ ዓላማ ይፈልገው ነበርና። እንዳይሞት በንግሥቲቱ ፊት ሞገስ ሰጠው። ከዚያም በኋላ በወቅቱ እግዚአብሔር ሙሴ ህዝቡን ከባርነት ቀንበር እንዲያወጣ ተናገረው። ከዚህ ታሪክ ሁለት ትልልቅ ትምህርቶችን እንድታስተዊ እሻለሁ። አንደኛ ከፈርዖን ሴት ልጅ ነው። እርሷ እግዚአብሔር ለኛ ያደረገውን ማዳን እንድናስብ ታደርገናለች። እግዚአብሔር እኔንና አንቺን አይቶናል። ልክ እንደ ህፃኑ ሙሴ በውሃ ላይ እንደተንሳፈፈው ተስፋ ቢሶች መሆናችንንም ተመልክቷል። በአዳምና ሔዋን ስህተት ምክንያት የሰው ልጆች ከእግዚአብሔር ተለይተዋል። ሁላችንም ኃጢአተኞች ነን። እግዚአብሔር ግን ጻድቅ ቅዱስ አምላክ ነው። ልክ ንግሥቲቱ ለሙሴ መዳንን እንዳደረገችለት ሁሉ እግዚአብሔርም አይቶ ራርቶልናል። መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። እንዲሁም በገላትያ ምዕራፍ 4 ቁጥር 4 እስከ 5 ላይም ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ይላል። ፈርዖን ያወጣውን ሕግ አስቢ። ሕጉ ወንድ ሕፃን ሁሉ እንዲገደል ነው። ሕጉ የኃጢአት ዋጋ ሞት ነው ይላል። እኛም በኃጢአታችን ምክንያት ሙታንና ለዘላለሙ የምንጠፋ ነን። ነገር ግን እግዚአብሔር በአንድያ ልጁ ምክንያት የዘላለም ሕይወትን ሰጠን። በሕዝቅኤል ምዕራፍ 33 ቁጥር 11 ላይ እንዲህ ይላል፣ እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁ ተመለሱ፣ ስለምንስ ትሞታላችሁ በላቸው ይላል። ለዚህ ነው ምንም ኃጢአት የሌለበትን አንድ ልጁን ኢየሱስን አሳልፎ የሰጠን። ከዚህም የተነሳ የእግዚአብሔር ልጆች የመሆንን ሥልጣን አገኘን። እኛ ወደ እግዚአብሔር ቤተሰብ ተቀላቀልን። ምንኛ የሚያስደንቅ ተስፋ ነው! ሁለተኛ የምንማረው ከሙሴ እናት ነው። እንደ ባሪያ የሙሴ እናት በጣም አስቸጋሪ ሕይወትን አሳልፋለች። ሕመምን ታውቃለች። መጠላት፣ መገፋት፣ መንገላታት ምን እንደሆነ ስላለፈችበት በሚገባ ታውቀዋለች። እናት ናትና ልጇን ወንዝ ውስጥ ጥላ ስትመለስ ሊሰማት የሚችለው ሐዘን መሪር ነው። ጡቷ ሲይዛት፣ የልጇ ሽታ ሲናፍቃት፣ ቤቱ ጭር ሲልባት ብዙ የሚሰማት ሐዘን አለ። ልክ እንደ እኔና እንዳንቺ ሩሩህ እናት ናት። በእርግጥ ደግሞ እርሷ የእምነት ሴትም ነበረች። በእግዚአብሔር በመታመኗ መራራ ነገር አልሆነባትም። በዚያ አራስ ሕፃን ላይ የእግዚአብሔር የምሕረት እጆች ተዘረጉ። ከዚያም በታላቅ ሞገስ የንግሥቲቱን ልብ መግዛት እንዲችል አደረገ። ደግሞ ንግሥቲቱ የሚያጠባላት ስትፈልግ የራሱን እናት እንድታገኝ ተደረገ። ከዚህ የምንማረው በእግዚአብሔር መታመናችን ምንም እንኳ ሁኔታዎች ከባድ ቢሆኑም ከእግዚአብሔር ዘንድ ጥበብን፣ ሞገስን እንደሚያስገኝልን ነው። ከክፉ መጠበቅን እናገኛለን። ሁልጊዜ በሚደርስብን መከራ እግዚአብሔርን ማማረር የለብንም። የዚያን ጊዜ የእግዚአብሔር እርዳታ ፈጥኖ ይደርስልናል። ውድ እህቴ ሆይ ልታስተውዩ የሚገባው ንግሥቲቱ ለሙሴ የሚያስፈልገውን ሥጋዊ ነገር አደረገችለት። እናቱ ግን ጡቷን እያጠባች በእግዚአብሔር ስለ መታመን አስተማረችው። ከደረሰባት ነገር የተነሳ ማጉረምረም ሳይሆን የእግዚአብሔርን መልካምነት ብቻ ነገረችው። አየሽ እህቴ ሆይ፣ በዚህ ምድር ስንኖር በሕይወታችን ላይ ልዩ ልዩ ችግሮች ይገጥሙናል። በቤታችን ውስጥ፣ በዘመዶቻችን ፊት፣ በጎረቤቶቻችን ፊት በእግዚአብሔር ላይ እናጉረመርማለን ወይስ እግዚአብሔርን እናመሰግናለን? በማጉረምረም የምታገኙ አንዳች መፍትሄ የለም። ነገር ግን እግዚአብሔርን ብታመሰግኙ፣ ብታምኙ ከእርሱ ዘንድ ሞገስን ታገኛለሽ። ስለዚህ ከሙሴ እናት የምንማረው ይህንን ነው። እህቴ ሆይ ምንም ሆኜ ምንም፣ ችግረኛ፣ ደሃ፣ ኃጢአተኛ፣ በሰው የተረሳሽ ብትሆኚ እግዚአብሔር አንቺን ያይሻል። በእርሱ ብትታመኚ ሞገስ ይሰጥሻል። ካለሽበት ሁኔታም ሊያወጣሽ ደግሞ ይችላል። በርሱ መታመንሽን እንድታጎለብቺ አበረታታሻለሁ። ጌታ በነገር ሁሉ ይባርክሽ። እንግዲህ ተወደዳችሁ አድማጮች የዛሬውን ፕሮግራማችንን በዚሁ አጠናቀናል። በፕሮግራማችን ላይ ያላችሁን አስተያየት በአድራሻችን ጻፉልን። አድራሻችን የመስራች ድምጽ መገናኛ ዘዴዎች አገልግሎት ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። እንዲሁም በስልክ ቁጥራችን 0911416624 እደግመዋለሁ 0911416624 የድምጽ መልእክቶችንና የጽሑፍ መልእክቶችን መተው የምትችሉ ሲሆን እንዲሁም በስልክ ቁጥራችን 0113214417 እደግመዋለሁ 0113214417 መልእክቶቻችሁን ልታደርሱን የምትችሉ መሆኑን እናሳስባችኋለን። እንዲሁም በፌስቡክ ገጻችን የምስራች ድምጽ ወይም EECMY የምስራች ድምጽ መጠቀም የምትችሉ ሲሆን እንዲሁም WhatsApp ለምትጠቀሙ የምስራች ድምጽ ሬዲዮ ብላችሁ ብትገቡ ታገኙናላችሁ። እስካሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ጌታ ይባርካችሁ። ሳምንት በተመሳሳይ ሰዓት እስከምንገናኝ ሰላም ቆዩን።
Sanu yemetferu te amla kachine.